ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተነስተልኝ እንደምን አመሻችሁ ወንመችቻችን። ዛሬ ሐሙስ ግንቦት 10 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሐሙስ ግንቦት 10 ቀን 1262 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ
በቅድሚያ ዜና በማስከተልም ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ዝግጅት ክፍል የቀረበውን የዕለቱን ሐተታ እናሰማለን። በመጨረሻም ወቅታዊውን በአማራ አካባቢ ያለውን ሁኔታ በሚመለከት ከፍኖተ ዲሞክራሲ ዘጋቢ ጋር ያደረግነውን ቃለ ምልልስ አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል።
ወያኔ የወሰዳቸው ቤተሰቦቻቸውን ይለቀቁልን ሲሉ የሰሜን ወሎ ነዋሪዎች ጠየቁ። በአገዛዝና በወያኔ ኃይሎች ተቀስቅሶ በነበረው የሰሜን ጦርነት ወቅት ወያኔ ኃይሎች የተወሰዱት የቤተሰቦቻቸውን አባላት የሚመለከተው አካል ያስመልስልን ሲሉ የሰሜን ወሎ ዞን ነዋሪዎች ጠይቀዋል። በሁለተኛው ዙር ጦርነት ሰሜን ወሎ ዞን ሙሉ ለሙሉ በወያኔ ኃይሎች ቁጥጥር ስር ውሎ በነበረበት ወቅት በተለይም እነዚህ ኃይሎች ወልዲያንና አካባቢውን ሲቆጣጠሩ በአካባቢ የሚኖረው በርካታ ሰዎች አርሶ አደሮች የቀድሞ ሰራዊት አባል ወይም ሚሊሻ ናቸው በሚል ከጥቅምት 23 2014 ዓ.ም ጀምሮ ወደ መቀሌ የተጫኑ እንደተወሰዱ የገለጹት ነዋሪዎቹ ቤተሰቦቻቸው እስካሁን የት እንደሚገኙ የሚያውቁት ነገር እንደሌለ ተናግረዋል። በሰሜን ወሎ ዞን ብቻ ከ460 በላይ ሰዎች ተወስደዋል የሚሉት ነዋሪዎቹ በትግራይ ሳምሪ በተባለ ቦታ እንደታሰሩ የሰሙ ቢሆንም በአሁኑ ወቅት ግን የት እንዳሉ መረጃ ማግኘት ባለመቻላቸው የሚመለከተው አካል እነዚህን ሰዎች እንዲያስለቅቅላቸው ሰዎች ከሌሉ ደግሞ የሉም እንዲላቸው በተማጽኖ ጠይቀዋል። በሰሜን ወሎ ዞን በወልዲያ ከተማ ዙሪያ በጎባላፍቶ ወረዳ ደቦት እና በቅሎ ማነጫ ተብሎ በሚጠራው ስፍራ ሶስት ወንድማማቾችና ሁለት ጎረቤቶች በአጠቃላይ ከአንድ አካባቢ አምስት ሰዎች እንደተወሰዱ የጥቃት ሰለባ የሆኑ ቤተሰቦች ገልጸውልናል። በርካታ ንጹሃን ከቤታቸው በተቀመጡበት አስረው በመውሰድ በአሁን ተገኝ ወረዳ ባባሳት ተብሎ በሚጠራው ቀበሌ ለትንሽ ቀናት ከቆዩዋቸው በኋላ ታህሳስ 7 2014 ዓመተ ምህረት ወደ መቀሌ እንደወሰዷቸው ነው የገለጹት። አባቶቻችን በወያኔ ኃይሎች በመውሰዳቸው አርሶ ሸምቶ የሚያበላን በማጣታችን ለችግር ተጋልጠናል የሚሉት የተሳሪዎች ልጆች በህይወት ስለመኖራቸው እንኳን ማረጋገጫ እንዳላገኙም አስረድተውናል። የአማራ ማህበር በዩናይትድ ኪንግደም መግለጫ ሰጠ። አሸባሪ ኦነግና ኦሬድ ብልጽግና በጋራ ለአምስት ዓመታት አማራን ሲያሸብሩ የዘር ማጥፋት ዘመቻ በኮሎኔሉ መሪነትና ሴራ በመቶ ሺዎች ተጨፍጭፈው ሚሊዮኖች ከቤት ንብረታቸውን አፈናቅለው በሀገራቸው ስደተኛ ያደረገው የብልጽግና መንግስት አንድም ለጥያቄ ለፍርድ ሳይቀርብ ከሚሊዮን ህዝብ በላይ ያለቀበትንና በትሪሊየን ብር የሚገመት ተቋማት የአማራ ቤትና ንብረት የወደመበት ጦርነትን ግልጽነት በጎደለው መልኩ ተጣላን ታረቅን አበቃ በማለት በወያኔና ኦዴድ ማን አለብኝነት ዛሬም የዚህን ህዝብ ደም እንደውሃ የፈሰሱ የዘመናችን ፋሽስቶች ህዝብ ለፍርድ ሊያቀርባቸው እንደሚገባ ተመላክቷል። የአማራ ህዝብ እንደሚታወቀው መዋቅራዊ ጥቃት ብዙ መስዋዕትነት መክፈል ከጀመረ ከ32 ዓመታት በላይ አስቆጥሯል። ዛሬም መደመር በተባለ የኦዴድ መዋቅር ለአምስት አመታት በወለጋ መተከል ሸዋ ጉራ ፈርዳና በመላው ኢትዮጵያ የአገዛዝ ታጣቂዎች ኦሮሞ ልዩ ኃይል ኦነግ ኦዴድ ብልጽግና ተጣምረው ዘር ማጥፋት እየፈጸሙ ነው። የወልቃይትና ራያ ጥያቄ ባልተመለሰበት የአማራ ህዝብ ከምንጊዜውም በከፋ ሁኔታ አዲስ አበባን ጨምሮ የህልውና አደጋ ተጋልጦበት አገራችን ህዝባችን በተለኞች እየተገደለ እየተፈናቀለ ቤት ንብረቱ እየተነጠቀ ባለበት በዚህ ሰዓት በእንቅርት ላይ ጆሮ ገደፍ ሆኖባቸዋል። የኦነግና የወያኔ ኃይል ትጥቁን እያጠናከረና እያዘመነ ባለበት ሁኔታ የአማራ ልዩ ኃይልን ብቻ ማስፈታትና መበተን ፈጽሞ ተቀባይነት የሌለውና ከጥራቶቻችን ለይተን ማየት እንደማይገባንም አሳሰቢዎች ወጥተዋል። ራሳ ማኒ አምባና ማፉድ ላይ የወሊድ ፍራዊት በከባድ መሳሪያ የታገዘ ጦርነት ከፈተ። በሸዋሮቢት ዙሪያ ማፉድ ማኒ አምባና ራሳ ህዝብ ላይ የወሊድ ኦነግ ፍራዊት በከባድ መሳሪያ የታገዘ ጦርነት በመክፈት ንጹሃንን እየጨፈጨፈ መሆኑን ተገልጿል። ትላንት ምሽት በድብቅ ወደ ራሳ ማፉድና ማኒ አምባ ቀበሌ አካባቢዎች ከ10 በላይ ኦራል የወሊድ ኦነግ ፍራዊት የመከላከያ ልብስ በመልበስ ሲገባ እንዳደረ የአካባቢው አርሶ አደሮች ገልጸዋል። ይህ ከፍተኛ ቁጥር ያለው የኦነግ ፍራዊት ፋኖን ትጥቅ አስፈታለሁ በሚል ዛሬ ረፋር ላይ ድንገት በከባድ መሳሪያ የታገዘ ጦርነት በመክፈት ንጹሃንን እየገደለ የአርሶ አደሩን ቤት እያፈረሰና እንስሳትን እያነደደ ነው ሲሉ ነዋሪዎቹ አማረዋል። በጎጃም በጎንደር በወሎና በሌሎች አካባቢዎች የሚገኝ አማራ ህዝብ በሸዋ ህዝብ ላይ የወዴት ኦነግ ፍራዊት የመከላከያ ልብስ ለብሶ ጦርነት የከፈተብንን መሆኑን አውቃችሁ በመልኩ መልስ እንድትሰጡ ሲሉ ጥሪ አቅርበዋል። በተያያዘ የአገዛዝ ኃይሎች በአርሶ አደሮች ላይ የተኩስ በመክፈት ግድያ ፈጽመዋል። ከሸዋሮቢት ወደ አረማንያ ቀበሌ ማፉድና አባያ አጠራራ ሳፋኑን ትጥቅ ለማስፈታት አቅንተዋል የተባለው የወደድ ኦነግ መራሹ አገዛዝ ጦር በከባድ መሳሪያ ታግዞ ተኩስ በመክፈት በአርሶ አደሮች ላይ ግድያ ፈጽመዋል። ከሸዋሮቢት ወደ አረማንያ ቀበሌ ማፉድና አባያ አጠራራ ሳፋኑን ትጥቅ ለማስፈታት አቅንተዋል የተባለው ይህ ማፊያ ቡድን በርካታ ንጹሃንን መጨፍጨፉንና ሙትና ቁስለኛም እንስሳትም ጭምር ሳይቀር እንደተቃጠሉና እንደተጨፈጨፉ ተገልጿልናል። በቤታቸው የነበሩ 5 አርሶ አደሮች ተገድለዋል። በተመሳሳይ ወዲያ ሀገር በተባለ የራሳ አካባቢም ሰዎች ስለመገደላቸው ተነግሯል። ነዋሪዎቹ እንደሚሉት ከሸዋሮቢት ወደ አረማንያና ራሳ 20 መኪና ትጥቅ አስፈች ነው የተባለው አገዛዙ ኃይል ግንቦት 9/2015 በሰሜን ሸዋ ዞን ቀወት ወረዳ አረማንያ ቀበሌ ማፉድ አካባቢ ጠዋት ላይ ተኩስ ከፍተው አርፍደዋል። ግንቦት 9/2015 ከጠዋቱ 2:30 ጀምሮ እስከ ቀኑ 12 ሰዓት ድረስ ደግሞ አባያ አጥር ቀበሌ ራስ አካባቢ ሳላይሽ አራ ጎብዲ አራዳና አሻር ላይ ተኩስ ከፍተው መዋላቸውንም ለማወቅ ችለናል። አርሶ አደሩን እንቅልፍ የነሳው የአፈር ማዳበሪያ እጥረት ትልቅ ስጋት ሆኖ ቀጥሏል። አሁንም ትኩረት ያልተሰጠው የአፈር ማዳበሪያ አርሶ አደሮችን አስጨንቋል። አገዛዙ አማራን ለማዳከም እየተጠቀመበት ካለው አንዱ የአፈር ማዳበሪያ ለአርሶ አደሮች አለማቅረብ ነው። አርሶ አደሮች እንደሚሉት አሁን የዘር ወቅት በመሆኑ መሬታችንን አለስልሰን አርሰን በአፈር ማዳበሪያ ችግር የዘር ወቅት ያለፈብን ነው ብለዋል። አመታዊ የምርት ገቢ በከፍተኛ የሚሸፍኑት አርሶ አደሮች አሁን ላይ የአፈር ማዳበሪያ ሊቀርብላቸው ካልቻለ ለሚመጣው 2016 የምርት እድገታቸው እጅግ በጣም እንደሚያሽቆለቁል ስጋታቸውን ነግረውናል። በአማራ በ2015-16 የምርት ዘመን ከ1.8 ሚሊዮን ኩንታል በላይ ማዳበሪያ አርሶ አደሩ መጠቀም እንዳለበት ታቅዷል። ይሁንና እንደ ሀገር በተከሰተ የግብዓት እጥረት የተገለጸውን ቁጥር ማዳበሪያ አካባቢ ማቅረብ እንዳልቻለ የተነገረ ሲሆን እቅዱ ከ1.8 ሚሊዮን ወደ 900 ሺህ ኩንታል ዝቅ ሊያደርግ መገደዱም ታውቋል። ችግሩ በእንቅርት ላይ ጆሮ ደግፍ ሆኖ ተከልሶ ከታቀደው ከ900 ሺህ በላይ ኩንታል ማዳበሪያ በአካባቢው የደረሰው ገና 300 ሺህ ኩንታል ብቻ መሆኑ የአርሶ አደሩን ስጋት ከፍ አድርጎታል። በማዕከላዊ ጎንደር ዞን ወረዳዎች የተጠራው የብልጽግና ድጋፍ ሰልፍ ብልጽግናን በማውገዝ ተጠናቀቀ። በዞኑ ማክሰኝት ሰላሬ ከተሞች ብልጽግናን ደግፋችሁ ሰልፍ ውጡ የተባለው ህዝብ በነቂስ ተሰልፎ ብልጽግናንና ሰራዊቱን አውግዟል። በቆላ ድባ ከተማ የተጠራውን በተመሳሳይ ስርዓቱን በማውገዝ ህዝባዊ እንቢተኝነትን ቀጥሏል። ሰልፈኞቹ ፋኖን መንካት አይን መንካት ነው ሲሉም ተደምጠዋል። በተያያዘ በማዕከላዊ ጎንደር ዞን የኪንፋዝ በገላ ወረዳ ነዋሪዎች ብልጽግና ደግፉ ብሎ የጠራውን ሰልፍ ወደ ተቃውሞ መቀየራቸውም በጥንካሬ የሚታይ ነው። በማዕከላዊ ጎንደር ዞን የኪንፋዝ በገላ ወረዳ ነዋሪዎች ለብልጽግና ድጋፍ የተጠራውን ሰልፍ ቀይረው የወደድ ብልጽግና ብልሹ ስርዓትን በመቃወምና ጀግናውን የአማራ ፋኖን በመደገፍ ሰልፉን አካሂደዋል። በሰልፉ የፋኖና የአማራን ህዝብ ትግል እንዲሁም የማንነት ጥያቄ የሚያነሱ መፈክሮች ተሰምተዋል። ከመፈክሮችም መካከል ጥቂቶቹ የወልቃይትና የራያ ጉዳይ ቀይ መስመራችን ነው። ፋኖ የአማራ ህዝብ የቆርጥ ቀን ልጅ ነው። የአማራ ህዝብ ሁሉም ፋኖ ነው። ብልጽግና አንድ ብሔር ፓርቲ ነው። የታሰሩ ልዩ ኃይሎች፣ ፋኖዎች፣ ምሁራኖችና ጋዜጠኞች ይፈቱ። ያላግባብ ግድያና እስራት ይቁም። ብሔርን ያተኮረ ግድያ ይቁም የሚሉት ጥቂቶቹ ናቸው። በአዲስ አበባ ከተማ አስተዳደር ዙሪያ አገዛዙ ያፈረሳቸው መስጊዶች ብዛት 13 ደረሰ። በአዲስ አበባ ከተማ ዙሪያ ወዲያድ ያፈረሳቸው መስጊዶች ብዛት 13 መድረሱ ታውቋል። ከመስጊዶች በተጨማሪ በርካታ የግለሰብ መኖሪያ ቤቶች እያፈረሰ የሚገኘው አዲሱ አገዛዝ በቅርብ ጊዜያት ካፈረሳቸው መስጊዶች ውስጥ የፉሪ ክፍለ ከተማ በጨፌ ከራቦ ወረዳ ስር የሚገኘው ሐምዛ መስጊድ፣ በገላን ጉዳ ኤርቱ ሞጆ የሚገኘው ሐሊማ መስጊድ፣ ወለቲ አካባቢ የሚገኘው ሐምዛ መስጊድ፣ አጃምቦ ተብሎ በሚጠራው ሰፈር የሚገኘው ኑር መስጊድ፣ በመልካ ኖኖ ክፍለ ከተማ ሰላም ኤንኢ ሳይት መስጊድ እንዲሁም በሰበታ የሚገኘው ተውፊቅ መስጊድ ይጠቀሳሉ። በገላን ጉዳ ኤርቱ ሞጆ የሚገኘው ሐሊማ መስጊድና ወለቲ አካባቢ ሐምዛ መስጊድ ዛሬ የፈረሱ ሲሆኑ፣ ትላንት ደግሞ አጃምቦ ተብሎ በሚጠራው አካባቢ ኑር መስጊድ መፍረሱን ነዋሪዎች ተናግረዋል። ዜናው በዚህ አበቃ።
የሐሙስ ግንቦት 10 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ። ህግ አገዛዝ ወይስ ህገ መንግስት? ኮሎኔል አልቅበት እንበለውና ይህን ርካሽ መሪ ተብዬ ዘረኛ አሁን ደግሞ ይዞት የተነሳው ማደናገሪያ ፈሊጥ የወያኔን ህገ አውሬ እቀይራለሁ የሚለውን ነው። ህገ መንግስት የሚለውን የኢትዮጵያ ህዝብ የራሱ የሚለው የፈቀደው የመረጠው መንግስት ሳይኖረው አመታት አልፈዋል። የኢትዮጵያ መንግስት የሚባል የለም። ለዚህም ነው እኛ ወያኔ ኢህአዴግ አገዛዙ ስንል የቆየ ነው። ኢህአዴግም የህብረት ጭምብል የወያኔ ፍቱን የበላይነትን ሊሸፍን የመጣም ጭምብል በመሆኑ ወያኔ ወይም የወያኔ አገዛዝ ስንለው ቆይተናል። ዘረኛ አገዛዝ ለኢትዮጵያ ህገ መንግስት ሊያረቅ ሊያስረቅቅ ሊያጸድቅም ጭራሽ አይችልም። ኮሎኔሉና ጭፍሮቹ የወያኔን ህግ አናስነካም፣ ደማችን ይፈሳል ሲሉ ባጅተው ዛሬ ይሻሻላል የሚሉት በእውነት ህዝብ የሚፈልገውን ህግ ለማጸደቅና በስራ ለማዋል ሳይሆን ክፍፍሉና ግንጠላውን መሰረት ሰጥተነዋልና አንቀጽ 39ን ከሰነድ ብናነሳው በተግባር እየሆነ ስለሆነ የሚያሳስበን የለም በሚል ነው። አርቃቂዎች እነማን ናቸው? ህዝብ አንቀሮ የተፋቸው የወያኔ ሳይቀር መጋዣ ሆነው የተጋለጡ እነ በየነ ጴጥሮስ አይነት ወኔ ቢሶችና መርሃ አልባዎች ናቸው። በጠርዝ ክህደቱም ወደ መድረክ ብቅ ማለቱና አይነታው የምሁር ባንዳ እንደ ራያስ እሸቴ ብቅ ማለቱ የሚጠቁመን ፋይዳ ከቶም የለም። ዴሞክራሲያዊ አካል ተቋም ሳይኖር ጨቋኝ ዘረኛ አገዛዝ ህዝባዊ ይዘት ያለውን ሽግግር ተክቶ ህዝባዊ ህገ መንግስት አውጪ ሊሆን ከቶም አይችልም። ወያኔም ኮሎኔሉም ምርጫ ብለው የተጨመረ በረድር ግተን እንዳሰፈኑብን አይተናል። በወያኔ ምርጫ ቦርዱ በኮሎኔሉ እዝ መዝገባ ከለከረኝ ብሎ ሲመጣደቅ ለኢትዮጵያ እድገት ብልጽግና ፍትህና እኩልነት አመጣው ብሎ አሁንም ቢለፈፈም ይህንን ቅጥፈት ራሱም የሚያምነው አለመሆኑን መናገር ይችላል። በኢትዮጵያ ላይ ከደርግ ተከትሎ ዘላቂ ጥፋትን ያመጣና ሊያሰፍን አሁንም የሚጥር ወያኔ ነው። ለዚህም ነው የወያኔ ሚሊሻ ጦር ታጥቆ እየጨፈጨፈ ባለበት ፋኖን ትጥቅ ላስፈታ ማለት የለየለት ጸረ አማራ ሴራና ዘመቻ ነው በሚል የተቃወመ ነው። ሸኔ ራሱ የጀነራል ድኩል የሺዎች ሚሊሻ የጠባቦቹ ልዩ ኃይሎች ሁሉ እስካንገታቸው ታጥቀው ባለበት ለፍጅት የተዳረገውን አማራውን ትጥቅ ለማስፈታት መነሳት የግፍግፍ አረመኔነት ነው። ኮሎኔሉ የጎሳ ብሔር ልዩነትን በተመለከተ ህገ መንግስት ተብየውን ቀይር ያለው በሚል ያደናገረ የተነሳ እንጂ ሀቅ ሊሆን የማይችል መሆኑን ግልጽ የሚያደርገው ጉዳይ በቅድሚያ ዘረኛው አገዛዝ ከስልጣን ወርዶ ሲታይና በቦታው ህዝባዊ ሽግግር ሂደት እውን ሆኖ የሽግግር መንግስት ሲመሰረት ብቻ ነው። አለበለዚያ ህገ መንግስትማ ድሮም ነበረን፣ በሰነድ ደረጃም መብታችን ተትረፍርፎ ነበር። ይኸው ዛሬም ሽብርተኛውና ወንጀለኛው ይሰፋ ህጋዊ ፓርቲ ካልሆነ ለሚሉ የመጮህ መብታቸው ተገብሮላቸው የለ። ሰነድ ከሆነ አጼ ኃይለ ሥላሴ ህገ መንግስትም ጭሰኝነትንም ህግ የሚያደርግ ፍትሐብሔር ህግ ደንግገው ነበር። በህገ መንግስቱ የህዝብ መሰረታዊ መብቶች ዕውቅና ተሰጥቷቸው ግን በህጉ መሰረት የሚል የእግር ብረት ተሰጥቷቸው ነበር። ህገ መንግስት ተብየው ዋናውና ቀዳሚ ህግ መሆኑ በዚያው ተሰርዞ ማለት ነው። በመሆኑም የንግግር መብት አለ ቢባልም አጼውን መተቸት በክብረ ነክ ወንጀል ከአምስት እስከ ሰባት ዓመት ጽኑ እስራት ያስቀጣ ነበር። በደርግ ጊዜም ለሰርቶ አደሩ ህዝብ መብት ዕውቅና ሰጠን ቢሉም ህገ መንግስቱን እንጂ ህገ መንግስት የሚባል ሲያጸድቁ በስራ ሲያውሉ ለማየት ሳንታደል ቆይተናል። የወያኔ ህገ መንግስትም የዘረኝነት፣ የጭፍን አምባገነንነት፣ የአንቀጽ 39 ጸረ ኢትዮጵያነት፣ የትግራይ የበላይነት፣ የጎጠኝነትና ኢዲሞክራሲያዊነትና የክልል ምስረታ ጎጠኝነትና ቀንቃኝነት ሰነድ እንጂ ሌላ አልነበረም። ጸረ ህዝብ ሰነድ በመሆኑ ነው ወያኔ አሁንም ሰነዱ ህጋዊነቱ ተጠብቆ ጸረ ህዝብነቴ ከሂሳብ ሳይገባ ህጋዊ ፓርቲ ልባል ብሎ ሙገታን የተያዘው። ፍጅት የፈጸሙት ደርግ ኢሰፓና ወያኔ ህጋዊ ፓርቲ እንባል ብለው በድፍረት የሚሞግቱን ፍትህ አልባ አገር ሆና ኢትዮጵያ መቀጠሏን መሰረት አድርገውም ነው። አንደኛው ባንዳሹም የሆነው የፍትህ ሚኒስትር ዴታ አለማንተ አግደው ጄኔቭ የተባበሩት መንግስታት የሰብአዊ መብት ጉባኤ ድረስ በሀገር ኪሳራ 11 የገደል ማሚቴዎቹን ይዞ ተጉዞ በኢትዮጵያ የሰብአዊ መብት ተከብሮ ይገኛል ብሎ ቢፈሸክተም በአገዛዙ መብት ረጋጭነት የተነሳ ግብረስየለም ተስፋፍቶ ሺዎች ለእስር ተዳርገው ነጻ ጋዜጠኞችም ታግተው ከመስከረም አበራ እስከ ታዲዮስ ታንቱ ታፍነው የአርባ ጉጉ፣ በደኖ፣ አሰቦት፣ ጨለንቆ፣ ሂርና፣ ፍጅት፣ ባጣዬ፣ ምስራቅ ወለጋ፣ ራያ፣ አላማጣና ቆቦ፣ በአፋር፣ ሲዳማ፣ ጉራጌ መሬት ወዘተ በማይካድራ አረመኔ ፍጅቶች፣ ጸረ አማራ አሰቃቂ ግድያዎች ተተክቶ የቀጠለ ነው። የምን ህገ መንግስት? የምን የማን አሻሻይ ኃይል ወይም መንግስት? ሞኛቸውን ይፈልጉ። ህገ መንግስት ለመቀየር ለመለወጥ ባዕዳን ያሰፈሩብን አገዛዝ በቅድሚያ መንኮታኮት ይገባዋል። ህዝባዊ የሽግግር መንግስት ተመስርቶ ነው ፍትሃዊና አገር አዳኝ ዴሞክራሲያዊ ህገ መንግስት በህዝብ ተሳትፎ መጽደቅና እውን መሆንም ያለበት። የኮሎኔሉ ጋሪ ከፈረሱ እየቀደመ ዝብርቅርቅ ፖለቲካ እጣ ክፍላችን ሆኖ ይገኛል። ዘረኛው አገዛዝ በትግላችን ይውደቅ። ህገ መንግስት ምንጩ ህዝብ ብቻ ነው። የወያኔም ያገዛዙም ህግ በጅምላ ጸረ ኢትዮጵያ፣ ጸረ ህዝብ ነው። አድማጮቻችን ዛሬ ዝግጅታችን የኢትዮጵያን ሁኔታ በተለይም ደግሞ የሰሜናዊ ኢትዮጵያ በአማራው አካባቢ ያለውን ሁኔታ በሚመለከት ከፍኖተ ዴሞክራሲ ዘጋቢ ጋራ ቆይታ እናደርጋለን። የመጀመሪያ ጥያቄ በቅርቡ አገዛዙ ከፋኖና ከልዩ ጦር እንዲሁም ከሚሊሻው ከአማራ ማለት ነው መሳሪያ መፍታት ከወሰነ ወዲህ በአካባቢው ያለው ሁኔታ ምን ይመስላል?
እንግዲህ በዚህ እንደ ሀገር ያሉ ከባድ ውጥረቶች ተጠናክረው ቀጥለዋል። በተለይ ኢትዮጵያ ውስጥ በአሁን ሰዓት ጥቂት ጠባብ ዘረኞች በቋንቋ በዘርና በሃይማኖት እርስ በርስ ህዝቡ እንዲጨራረስ እንዲባላ በማድረግና የጥቂት ቡድኖችን የበላይነት አግኖ በማንሰራራትና ታላቋን ኦሮሚያ ለመገንባት የሚከደው የስልቀታ ጉዞ እጅግ በጣም አሰቃቂ ደረጃ ላይ ደርሷል። በዋናነት ኦዲድ የኢትዮጵያን የበላይነት አግኝቻለሁ ብሎ ባመነበት መንገድ አገሪቱን እንደገል ቀጥቅጭ እገዛለሁ አስተዳድራለሁ የአማራውንም የትግሬውንም የደቡቡንም የየትኛውንም አካባቢ በጃዙር መሬቱን ወራለሁ መብቱን ነጥቃለሁ አፈናቀላለሁ ብሎ ከተነሳ 5 አመት ሞልቶታል። የወያኔ የግብር ልጅ ኦዲድ ወያኔ ጀምረው የነበረችውን ሀገር የማጥፋት ፕሮጀክት በማስቀጠል ላይ ይገኛል። በዚህ ጉዞ ውስጥ እንዳለ በዋናነት መሰናክል ሁየውን ብኛል ብሎ ያላቸውን በተለይ በአማራው አካባቢ ያሉ ህዝባዊ ኃይሎች የፋኖን ልዩ ኃይሉን ህዝባዊ ኃይሉ ሚሊሻውንም ጨምሮ በጃዙር ክጥቃቸውን አስወርዶ አካባቢውን የተለላኪ ወይም ደግሞ በሞግዚትነት ለመምራት አቅዶ እየተንቀሳቀሰ ይገኛል። ሰሞኑን ከተከሰተው ስንነሳ የልዩ ኃይሉን በመደበኛነት ሲዋጋ የነበረ ደሙን ሲያፈስ አጥንቱን ሲከሰክስ የነበረ ለሀገሩ ሲዋደቅ የቆየውን ታላቁን ያማራ ልዩ ኃይል ያለምንም ቅድመ ሁኔታ በማን አለብኝነት አፍርሶ ወደ ተራ ሲቪልነት ለማውረድ በመጀመሪያ ደረጃ የሄደበት ርቀት ትጥቁን ማውረድ ነበር። ይህንን ትጥቅ ለማውረድ ጠባቡ አገዛዝ እንቅስቃሴ ባደረገበት ሰዓት ህዝቡ ሙሉ በሙሉ ተቃውሞ ስላሰማ በደካማ ጎኑ እየገባ ማራውን ለመሸርሸር ጉዞ ሲያደርግ ቆይቷል። እንደ ድጋፍ ሰልፎች፣ የሽምግልና ጉዞዎች ወዘተ። ይህንን ልዩ ኃይል ጨፍጭፌ በጉልበት ትጥቁን አስወርዳለሁ ብሎ ጉዞ ጀምሮ ነበረ። በሄደበት ርቀት በተወሰነ መንገድ ለወዳቸው ያደሩ አማራነትን ሙሉ በሙሉ ያልተረዱ የተወሰነ ለወዳቸው ቅድሚያ የሰጡ አካላት ትጥቃቸውን አውርደው ወደ ካምፕ ገብተዋል። የተወሰኑት የቀሩት ደግሞ እንዲል አገሬ በጃዙር በጠባብ ኦዲድ አልገዛም አገሬን አካባቢን ድንበሬን አስከብራለሁ ኢትዮጵያን ከሚያጠፋ ኃይሎች ጋር አልተባበርም ያሉ ጥቂት ልዩ ኃይሎች ደግሞ ከአማራ ፋኖ ጋር ህብረት ፈጥረው አሁንም ውጊያ ላይ ይገኛሉ። ከዚህ በመነሳት የአማራ ፋኖን ለማስወገድ ስኮሪያኞ ድረስ ቆርጦ የተነሳው የብልጽግና ጠባብ አገዛዝ ኦዲድ መር በሆነ መንገድ በዝግ እየመከሩ እየተበሰቡ የአማራን ስነ ልቦና በማዳከም የአማራን ደካማ ጎን ፈልጎ በማግኘት በዛ መንገድ በመንቀሳቀስና የአማራን ህዝባዊ ኃይል ከህዝቡ ነጥሎ በማውጣት ለመግደል ለመጨፍጨፍና ለማዳከም ጥረት እያደረገ ይገኛል። በጎንደር ክፍለ ሀገር፣ በጎጃም ክፍለ ሀገር፣ በሸዋ ክፍለ ሀገርና በወሎ ክፍለ ሀገር በአራቱም የአማራ ግዛቶች ፋኖን ለማጥፋት እንቅስቃሴ ማድረግ ከጀመረ በርካታ ቀናት ተቆጥረዋል። በዚህ ጉዞ ውስጥ በጎንደር ህዝባዊ አመጹ ተቀስቅሶ በርካታ የጎንደር ህዝባዊ ኃይሎች ወይም ደግሞ ሙሉ ህዝቡ ፋኖን አሳልፈን አንሰጥም የዘር ውርሳችን ነው ፋኖ ማለት ኢትዮጵያዊነት ነው በማለት ከኦነት መከላከያ ጋር ሲፋለሙ ቆይተው ድል አድርገዋል። መሳሪያ ማርከዋል። ህዝባቸውንም አላስነኩም። ከጥቂት ፋኖች በስተቀር መስዋዕት የሆነ የለም። ሌላው በዛልክ ራሱን አስከብሮ የከተለበት ሁኔታ ነው ያለው። በመቀጠል በሰሜን ወሎ አካባቢ በነምሪ ወዳጅ አካባቢ የሽምግልና መንገድ ብለው ህዝቡን ለማንኮላሸትና የትግሉን መስመር ለማምከን ለማስቀረት የዱበት ርቀት ነበር እሱም አልተሳካም በተለይ የአማራ ብልጽግና ከፍተኛ አመራር ተብሎ የተቀመጠው ማሹ ግርማይ ሲጥላ እንዳይ ከየጉሬው በርብረን አውጥተን እንገላቸዋለን እያለ በፋኖ ላይ ሲዝት የነበረ የጅብ አካሄድ ሂደናል ጎን ለጎን መሄድ ከሌሉብን አካላት ጋር ሂደናል እያለ በርካታ ዘመቻዎች ሲያደርግ የነበረ ጸረ አማራ ካድሬ ነበረ እሱም በኮሎኔሉ የተቀነባበረ ሴራ ተገድሏል ማለት ነው ይሄንን በሰሜን ወሎ ወይም ደግሞ በመስራቅ አማራ ፋኖች በማሳረብ በዚህ መንገድ ህዝቡ ፋኖን እንዲጠላ በፋኖ ላይ ጅሃድ ወይም ደግሞ ለመጨፍጨፍ ትልቅ ስልት ቀይሶ እየተንቀሳቀሰ የነበረ ቢሆንም እሱን የማምከንሰው ተጠናክሮ ቀጥሏል መክኗል በመቀጠል ሹ አካባቢ ያሉ ከበባድ ችግሮች ነበሩ እሱ እስከዛሬ ድረስ ጦርነት ውስጥ ይገኛሉ በተለይ የይፋት ፋኖች የአብይ አህመድ የብራኑ ጁላ ያቦ ታደሰ የኦሮማ ሰራዊት ፊቱን ወደ ጎንደር አዙሮ ከቀመሰ በኋላ ጎጃም አሁን ተከምሮ ነው ያለው ጎጃም ላይ ሙሉ በሙሉ መከላከያ በእያንዳንዱ ጉሬ ውስጥ ተቀምጦ ነው ያለ ነገር ግን በመጣበት ግንባር እንዲመለስ በሚገባው ቋንቋ ያናገሩ የሚገኙ በርካታ ፋኖች እንዳሉም ለመገንዘብ ችለናል በዚህ ማለት ከትላንት ጀምሮ የህገ መንግስት ማሻሻያ የኦሮሞ ቤተ መንግስት የባዲን ስብሰባ የሚሉ አጀንዳዎችን በትኗል። ህዝቡ ተክላላ ፋኖ ሆኖበታል። ላገዛዙ አሁን ያለው ተጨባጭ ሁኔታ የአማራ ህዝብ የትኛውም ከሊቅ እስከ ደቂቅ ፋኖ ሆኖበታል። ስለዚህ የአማራ ህዝብ በአንድነት ከቆመ ለድሮን የማይመችም ለከበባድ መሳሪያ የማይመችም ደፈጣ ውጊያ ደግሞ የአማራ ህዝብ ስነ ልቦና ያደገበት ሲወርድ ሲዋረድ እየተቀበለው የግብርና ታሪኩ ስለሆነ አማራን በጦርነት ማንበርከክ ስላልቻለ የተለያዩ አዳዲስ አጀንዳዎችን መዘርጋት ጀምሯል። በኋላ ምን እንመለስበት ሆኖ በይፋት አካባቢ በርካታ ውጊያዎች አሉ። በእነዚህ ውጊያዎችም ብዙ ንጹሃንም የሞቱም አሉ። ነገር ግን የሸዋ ፋኖም በርካቶችን የመለሰበት አግባብ አለ። እንደ ጥቅል ግን የአማራ ፋኖ በተሻለ የትግል ስልት በተሻለ የውጊያ ብቃት በተሻለ ያደጋዙን ውርጋት ኢትዮጵያዊነትን ያልተቀበሱ ኦሮሞማን ሙሉ በሙሉ ተናብሰው በፖለቲካ የተሸነቆሩ ዘረኛ መከላከያዎችን ተዋግቶ መልሷቸዋል። ነገር ግን አጀንዳዎች አሉ። አሁንም ለአማራ ህዝብ ግልጽ የሆነ መልእክት ማስተላለፍ የሚፈልገው በዋናነት በተለያዩ አዳዲስ አጀንዳዎች መሳለል የለበትም። የጎጃም አማራ፣ የጎንደር አማራ፣ የሸዋ አማራ፣ የወሎ አማራ ኢትዮጵያን ነጻ ለማውጣት ደፋ ቀና እያለ ትልቅ የተኩስ ልውውጥ እያደረገ ትልቅነት ውስጥ ባለበት ሰዓት ህገ መንግስት እናሸሽላለን፣ የኦሮሞ ቤተ መንግስት አዲስ አበባ ላይ ይገነባል፣ የባዕዲን ጠቅላላ ስብሰባ እየተደረገ ነው የሚል ማወናበጃዎችን አገዛዙ እየዘረጋ ስለሆነ ልናውቅበት ይገባል። በበረካታ አዳዲስ አጀንዳዎች መጥመድ ጀምሯል። ይሄ ደግሞ ምክንያቱ ግልጽ ነው። በውጊያ ስላልቻለው ያማራን ህዝብ በተለያዩ አጀንዳዎች አስቀይሮ አዘናግቶ ትጥቁን አስወርዶ በጃዙር ወልቃይትና ራያን ረስቱን ለወያኔ አሳልፎ ለመስጠት በደራ በኩል በመተከል በኩል ያሉ ጠቅላላ ያማራ ግዛቶችን ለመውሰድ ኦሮሞን ፊልፊኒ አድርጎ ታላቋን አዲስ አበባን ፊልፊኒ አድርጎ ታላቋን ኦሮሞ ለመገንባት የታቀደ የታለመ ጉዞ ግልጽ በሆነ መንገድ በጥሬ ፖለቲከኞች ባልበሰሉ አንቂዎች በበርካታ ቀጥረኛ ሚዲያዎች ተወጥሮ የምናይበት ሁኔታ ነው ያለውና ይህንን አውቆ በመረዳት ቀድሞውኑ በመገንዘብ የሶማሌን ወራሪ በማለት አፋርን ጦረኛ በማለት አማራን ጽንፈኛ በማለት በርካታ ጥሬ ፖለቲከኞቹ ሲሰይምና በተለያዩ ቀጥረኛ ሚዲያዎቹ ሲዘባበት ሲያራከስ ሲሳደብ የተነበተበት ሁኔታም ለሁሉም ግልጽ ነው። እነዚህ አካላት ከኢትዮጵያ ስካልቶ ብድረስ ሀገሪቱን ጣፈጣለች ብሎ ማሰብ ደግሞ እጅግ በጣም ደካማ ያደርጋል ያሳንፋል ማለት ነው። አማራ ትልቁ ስነልቦናው ኢትዮጵያዊነት ነው። ያማራ ደካማ ጎኑ አረንጓዴ ቢጫ ቀይ ሰንደቅ ዓላማ ኢትዮጵያ የምትባል ታላቅ ሀገር ናት። በዚህ መንገድ መጡ ወዴዶች ተሸክሞ 4 ኪሎ አስገባቸው አዝላ አስገባቸው አማራ ነው። ከተረኛ በአዲን ነው ስሙን እየቀያየረ በየጊዜው አንዴ በአዲን ይላል ቀጥሎ አዲፋ ይላል ከዛ ደግሞ አሁን ደግሞ ብልጽግና ይላል። እስካሁን በአዲን ደረጃ ለአማራ ጠብ የሚል ነገር አላየንም አይተንም አናውቅም ወደፊትም አናየም። ምክንያቱም ከተረኛ ነው ሞግዚት ነው። ሽመልስ አብዲሳ ባህታር መጥቶ መመሪያ ለአማራ አውጡ በዚህ ተንቀሳቀሱ ካስቀመጥኩላችሁ መመሪያ ከዋጣውላችሁ ደንብ ብታልፉ ብትተርፉ እጠፈጭፋችኋለሁ የሚል እጅግ በጣም ብሪት የተሞላበት የትቢትን ቃል የሰማ ነው። በባዕድን ሞግዚትነት መሆኑ ለሁሉም ግልጽ ነው። ስለዚህ ትግሉ ተጠናክሮ ይቀጥላል። አሁንም ተጠናክሮ የቀጠለበት ሁኔታ ነው ያለው። የተወሰኑ መዳከሞች አሉ። የስንቅና የፍጥቀት ጥረቶች በተለይ በምስራቅ ጎጃም ዞን ሸበል በረንታ ግንዶይን ጎንቻ ስነስ የሚባል አለ። በዚህ በመርጦረ ማርያም በመካነ ሰላም በኩል በሰማዳ ድንበር በሁለት ግነሴና በሰማዳ ዋሳኝ ያባይ ሸለቆን ተንተረሶ ዙሪያ እስከ ቡሬ ድረስ እስከ ደጀን ድረስ ያለው ያባይ ሸለቆ ፋኖ የስንቅ የፍጥቀት ድረስ አለ። ሲቪሉ ማህበረሰብ ውዶይ ላይ በተለያየ መንገድ መሳተፍ ይችላል። ለሚመጣው የኦዴት ኃይል መረጃ ባለመስጠት መንገድ ባለማሳየት ስንቅና ፍጥቅ ባለማቀበል መዋጋት ይችላል። ቀጥታ ትግሉ ላይ የለለ ለፋኖች ስንቅ በማቀበል ፍጥቅ በማቀበል አይዟችሁ በማለት እነዚህ የተደናበሩ የኦዴት ኃይሎችን ግራ በማጋባት አብሮ ሊዋደቅና ሊዋጋ ይገባል። ሸዋ አካባቢ ያለው ትግል ሰሞኑን ያየነው በርካ በጣም በጥንካሬ የሚታይ ነገር አለ። የሸዋ እናት እንግዲህ ሀገር ይብላ ወጣለች ስንቋን ይዛ ልጇ ጋር ተዋድቃለች። የሸዋ አባት በሬ ጠምዶ በሚያርስበት ሰዓት ሀገር የነጻ ሳትወጣ በተራ ድርጅቶችና ያንድ መንደር ያፈራቸው ጠባብ ዘረኞች እጅ ስትወድቅ ቆሚያ ላይ ብሎ የሸዋ ገበሬ ጅራፉን አጣጥፎ ሰቅሎ መሳሪያውን ወልውሎ ውጊያ ላይ ነው ያለው። በግልጽ ሸዋሮቢት ዙሪያ ውጊያ ላይ ነው ያሉት። ምክንያቱ ምንድነው? ሀገር ለማዳን ነው። ትንቅንቅ ነው ጉዞ። በተለይ ኮሎኔሉ ሸዋ አካባቢ የአራት ኪሎ አፍንጫ ስለሆነች በተለይ የትኩረት እዛ አካባቢ ያሉ አማሮችን ከነስም አጠራራቸው ከመድረገጽ ለማጥፋት ቆርጦ ተነስተዋል። ይህን የሸዋ አካባቢ ፋኖ ተረድቶታል። ተማምሎ ወደ ትግሉ ገብቷል። ትግሉን ጀምሮታል። ዛሬም እጅ አልሰጥም እንዲል ሀገሬ ብሎ ተራ ውርጃት ሀገራዊ ስሜት የሌለው አንድም ብሔር ብቻ ባይኖረው ጸንሶ አንግቦ የመጣውን የኢትዮጵያ መከላከያ ተብዬ በሚገባው ቋንቋ እያናደዘና እያናገረ በመጣበት መንገድ እየመለሰ ያለበት ሁኔታ ነው ያለው። ይህን ተሞክሮ ሁሉም ይወስድ ይገባል። ጎንደር አካባቢ መቀዛቀዞች አሉ። ምክንያቱ ምንድን ነው ሲባል የአማች ፖለቲካ ችግሮች ነበሩ። እነሱን ችግሮች አልፎ ጎንደር አመጹን አፋፍሞት ሰንብቷል። በጥንካሬ የሚታይ ነው። ድክመቶች ግን ምንድን ናቸው? በሽምግልና መያዝ። ለምሳሌ ከማን ጋር ነው የሚሸመገለው? ሽማግሌውም ዝንጀሮ፣ ታራቂውም አስታራቂውም ዳኛውም ፈራጁም አንድ አካል ሆኖ ፍትህ ሊመጣ ይችላል ብሎ ማሰብ እጅግ የዋህነት ነው። ይህ ሊሆንም አይችልም። ጎንደር በትግሉ ሊቀጥል ይገባል። ጎጃም በትግሉ ሊቀጥል ይገባል። የተጠናከረ ትግል ያለበት ሁኔታ ነው ያለው። ሰሞኑን የባዲን ቀጥረኛ አመራሮች ስብሰባ እያደረጉ ነው። የስብሰባው አጀንዳም ታውቋል። ይህን በግልጽ መታገልና መዋጋት ያስፈልጋል። ወሎ አካባቢ በጥንካሬ የሚታይ ነገር አለ። በርካታ አመራሮች ቤት ሰሞኑን ቦምብ ተጥሏል። ጥሩ ነው። ማደናበሮች አሉ። ጥሩ ነው። ቀጥረኛ ከሆነ በለው አብረው ሞት። እንደዛ ካልሆነ ሀገር መዳን አትችልም። የነ በላይ ዘለቀ፣ የነ አጼ ሚኒሊክ፣ የነ አጼ ቴዎድሮስ፣ የነ ሽፈራውና የነ እጅጉ ታሪክ የሚያወሳን ይሄንን ነው። በላይ ዘለቀ በ30 በ40 አመቱ የሞተው ለሀገር ብሎ እንጂ 80ና 90 አመት ሊኖር ይችል ነበር በጤና ዘና ብሎ። ነገር ግን ይችን ሀገር አቆይቶናል። ቴዎድሮስም እንደዛው። ዛሬኛ ለማን ነው ሀገራችን ልንሰጥ የምንችለው? ስለዚህ አማራ በያለበት እረነት ሁነህ ለጥናፎችህ እረነት የማይጨበጥ ሰደድ ሳፉንባቸው ሰደድ ሳፉንባቸው በሽምግልና ይመጡብሃል። አጀንዳ በማስቀየር ይመጡብሃል። በኢትዮጵያዊነት እያቀነቀኑ ይመጡብሃል። አረንጓዴ ቢጫ ቀይ ሰንደቅ ዓላማ ብለው ይመጡብሃል። ህገ መንግስቱን እንቀይረዋለን፣ በክፍለ ሀገር ልትተዳደር ነው ኢትዮጵያ፣ ክልል የሚባለው ሊቀር ነው ብለው ይመጡብሃል። ትናንትና አይተናቸዋል እንዴት አድርገው ሸውደውን እንዳሉ። ዛሬ በዚያ መንገድ እንዳንሸወድ ስትሄድ ያነቀፈ ድንጋይ፣ ስትመለስ ከደገመ ድንጋይ አንተ ነህ። ጥንቃቄ ያስፈልጋል። አማራ የአባቶችን ታሪክ መድገም መቻል አለበት፣ ካልሆነ ኢትዮጵያ ትፈርሳለች። ለማን ትተዋታለህ? ጥቂት ጠባቦች፣ በቂ ግዛት አለመውደቃቸው የሚያንገበግባቸው ቅጥረኞች፣ የአረብ ሊግ ለማድረግ እንቅልፍ ብሎ ነገር የሌላቸው ቅጥረኞች፣ ምዕራባውያንን ለማስደሰት ሲባል ኢትዮጵያ ቅርሷ፣ ባህሏ፣ ወጓ፣ ሃይማኖቷ እንዲበረዝ እየተደረገ ያለበት ሁኔታ ነው ያለ እና ስለዚህ የአማራ አንቂዎችም በቻላችሁት መጠን ለአማራነት መታገል መቻል አለባችሁ። አማራ ለክልሉ ወይም ደግሞ ወያኔ ለሰፈራ ለሰጠችው ለጠባቡ አካባቢ አይደለም የሚታገለው፣ ለኢትዮጵያ ነው። መዳረሻው ኢትዮጵያ ስለሆነች ስለዚህ ፋኖችም የምትችሉ ታጋዮችም አንቂዎችም በስፋት ስሩ። እንቅስቃሴያችሁ በህቡ ይሁን። የአማራ ፋኖ አደባባይ ላይ ማይክ ይዞ ስፒከር ላይ ሆኖ መዛትና እቅድን ይፋ ማድረግ እጅግ በጣም ያስፈልገዋል። እነሱ ወጥመድ ውስጥ እየከተተው ነው የሚሄድ። ነገ ሰሜን ወሎ ራያ አካባቢ እንደምትዋጋና አሰላለፈን አሳምረ ምሽግ ቆፍረ ተዘጋጅተ እንዳለ ለጥላት ከነገርከው ያን ምሽግ አፈረስከው ማለት ነው። እንቅስቃሴያችሁ በህቡ ይሁን። አደረጃጀታችሁን ጠብቁ። ያልተደራጀ ስለሚፈርስ አደረጃጀታችንን ካልጠበቅንና አደረጃጀት ፈጥረን በተጠናከረ መንገድ ካልተንቀሳቀስን በስተቀር ትግላችን የተሳካ አይሆንም። ከዚህ በተረፈ የሽምቅ ውጊያው ጥናት ሳይቀር የመሰከረለት እጅግ በጣም የሚደነቅ አካሄድ ነው ያለ ያመቀበል አለበት። አሁን ያለው ትግል በተጠናከረ መንገድ ይቀጥል። ልዩ ኃይሎች ሳይገባቸውና ሳያውቁት ወይም ደግሞ በራስ ወዳድነት ላገዛዙ ትጥቃቸውን የሰጡ አሉ። ወደ ማሰልጠኛ ለታድሶ በሚል ወደ ማሰልጠኛ ካምፕ የገቡም አሉ። ዛሬ ይቆረቁራቸዋል። ስህተት ስለሆነ የሰሩት በእጅ አዙር ሲፈልግ መከላከያ አስገብቶ ማስመታት፣ ሲፈልግ ማሰር፣ ሲፈልግ ማፈን፣ ሲፈልግ ምን የሆነ ችግር አመታቸዋል እናንተ በመንግስት ቁጥር ናችሁ ብሎ እንደፈለገ ማድረግ የሚችልበት ስልጣን ውስጥ ገብተዋል። ይህ መሆን የለበትም። ከወንድሞቻችን እንማር። ዛሬም ይውጡ። ከፋኖ ጋር ይደብለቁ። እዛው ኃይሉ አማራ እንደ አማራ ነፃ ከወጣ በኋላ ኢትዮጵያን ነፃ የሚወጣበት ቀኑ ሩቅ አይሆንም ብያምናለሁ። ጨርሻለሁ።
አገዛዙ በሰሜን በኩል መሳሪያ አስወርዳለሁ ብሎ በገባበት ጊዜ በዛ ያሉ የፋኖ አባላትና የልዩ ኃይል አባላት እስር ቤት መግባታቸውን ሰምተናል። የነሱ ሁኔታ፣ የታሰሩበት ሁኔታ፣ የት እንደታሰሩና በምን አይነት ሁኔታ ላይ እንደሚገኙ፣ በሁለተኛ ደረጃ ደግሞ ይሄ ሽምግልና የሚባለው ነገር በምን አይነት ሁኔታ ላይ ነው ያለው?
እንግዲህ ሰሜን ወሎ አካባቢ ወይም በሰሜኑ የአማራው ክፍል በርካታ ፋኖች በሽምግልና ስብ አቅርበዋቸው ነበረ። ከዛ በኋላ አፍነው መሳሪያ ስጧን ሰጥም በሚል የተማረኩትን ወይም ደግሞ የተያዙትን ወይም ደግሞ ሳይዘጋጁ በዛልክ የተገኙት እስር ቤት ገብተዋል። ካምፕ ላይ ነው ያሉት። እንግዲህ ከሰነበተም እንደገለጽነው በርካታ ማፈኛ ማጎሪያ ቤቶች ንጽህናቸውን እንዳይጠብቁ፣ ምግብ በሰዓቱ እንዳይቀርብላቸው፣ ራሳቸውን ጠልተው ሸተው ገምተው ቢቻል ራሳቸውን እንዲያጠፉ፣ ባይቻል በስነ ልቦና አይምሯቸውን ስተው የአይምሮ በሽተኛ ሆነው እንዲወጡ ነው እየተደረገ ያለው። ግልጽ የሆነ የታሰሩበት ቦታ ተብሎ የሚነገር ቦታ የላቸውም። አንዳንዶቹን እዛው አካባቢ የታሰሩበት አጋጣሚ አለ። የቀሩት ሜክሲኮ ፌዴራል ፖሊስ አካባቢ ነው። ከዛ ውጭ ያሉት ኒኬሊንቶ ምናምን እንደነበረው ያኔ ስታረገው እንደነበረው እዛ አካባቢ ነው። የቀሩት ደግሞ ጨራሽ ቤተሰቦቻቸው የታሰሩበትን ቦታ የሚያውቁበት አካባቢ አለ። በመጀመሪያ ደረጃ ሽምግልና የሚለው የአማራ ስነልቦና ትልቅን በማክበር ያድባር ዛፉ ነው። ሀገርን ከሀገር የሚያስታርቁት አላላቅ አባቶች የወጡበት ምድርም ስለሆነ ሽምግልና የሚለው ህብረተሰቡን ያንበረክከዋል ብሎ አገዛዙ ስላሰበ ሽምግልና እንደ ትልቅ የፖለቲካ ጉዞ አድርጎ ሲጠቀምበት ቆይቷል። ወሎ አካባቢ ሽምግልና ሲሄድ የነበረው ዘወልድ የሚባል በባህል ደረጃ የሚታመንበት አሳራጭ ሽማግሌ ያለ ዘወልድ ነው የሚባል መጠሪያው ነው ይሄ። ይሄ ዘወልድ የሚባለው ደግሞ ቄስን ይጨምራል፣ የሀገር ሽማግሌ እድሜ ጠገብ ሽማግሌን ይጨምራል፣ ሸህ ወይም ደግሞ የእስልምና ሃይማኖት መሪውን ይጨምራል። የፖለቲካ ውስጥ ይኖራሉ። ለሚሊሻዎች እስከ ቅርብ ጊዜ ድረስ እነዚህ አስታርቀው አግባብተው ወደ እንትን ለሚሉ በቀን 50 ብር አበል እንዳላቸው መረጃው አለ። በቀን 50 ብር አበል ይከፈላቸዋል። ከዛም ከተቻለ እንግዲህ ቀበሌ ላይ ቦታ ሊሰጣቸው ይችላል፣ አይታወቅም። ምክንያቱም ያው ዘረፋ ላይ ስላለ የኦነግ አገዛዝ በዛ ልክ ለማስታረቅ ሙከራ ያደርጋሉ። ከተሳካ ያስታርቁና ትጥቃቸውን ያወርዳሉ። ትጥቃቸውን ሙሉ በሙሉ መከላከያ ከተቀበለ በኋላ እለቱን የሆነ ከብት ምናምን የሆነ ወይ በግ እንደዚህ ይታረዳል። ደም ፈሷል። ለርቀ ምን ደም ማድረቂያ የሚባል አለ የአማራ ባህል። ከብት ወይ በግ ታርዶ ሁለት አካላት ከታረቁ ደም አራጭ ሽማግሌ ይባላሉ ሽማግሌዎቹ። ከዛ በኋላ ቂም በቀል አለ ብሎ ለበቀል አይነሳም ማለት ነው። በዚህ ደካማ ጎን እየገባ ህዝቡን ለማስፈጀት ቆርጦ የተነሳው አገዛዙ የአማራ ፋኖ ያለ ሽምግልና ያው እጅ አይሰጠኝም ብሎ ስላሰበ በዚህ ሽምግልና መንገድ በተለይ እነ መሪ ወዳጅ ስህተት ነው የተሰራው። በሰዓቱ ስህተት ነው፣ መሪ ወዳጅ ስህተት ነው የሰራ። ሽምግልና ብሎ ከነ ግብራ እሱ ጓደኞቹ ጋር አብረው ሲታገሉ የነበሩትንም ጨምሮ ሽምግልና ብሎ ቀርቦ ታረቅኩ አለ። ከታረቀ በኋላ ምንድን ያደረጉት ሌሎች አባሎች እንዲያመጣ ተደረገ። ሌሎች አባሎች ደግሞ ምን ይባሉ መሪ ወዳጅ አንድ ግለሰብ ነው፣ እኛ አንተ የምትገባ ብትታረቅም አይመለከተንም፣ እኛ ግን የአማራ ፋኖች ነን፣ እጨለማ ጋራ ህብረት የለንም፣ ወደፊትም ህብረት ሊኖረን አይችልም የሚል እንጌታ አሰሙት። ከዛ በኋላ ሌሎች ጓደኞችን አላመጣቸውም። ኋላ ህዝቡ ሲነቃበትና የተለያየ አስተያየትና ሀሳብ ወይም ትችት ሲደርሰው ተመልሶ እርቅ አፍርሻለሁ የሚል መፍጨርጨር ነበረ። በዚሁ አስከታትሎ ደግሞ ያው ግርማ የሽጥላ የሚባለው የባዴን ካድሬ ተገደለ። ከዛ በድምፅ አቀናብረው ራሱ መሪ ወዳጅን ገዳይ አድርገው ታረፉ። ወይም ደግሞ የስልክ ልውውጡ ላይ በዋናነት መገደሉ ላይ መሪ ተዋናይ እንደነበረ አጋለጡት። ትናንትና ታረኩ ብለህ ቀረብክ፣ ዛሬ እንደዚህ አድርገው ሜዳ ላይ ዘረጉህ የሚል እንዲህ አድርገው ሜዳ ላይ ጣሉህ የሚል ትችት ደረሰበት። ትምህርት የወሰደ ይመስለኛል። አሁን እሱ ሸሽቶ ምሽግ ላይ ያለ ይመስለኛል። ልጆቹ ምናምን ተይዘዋል። የታፈነች ልጅ አለችው ይመስለኛል። እንደዛ ነው እንደኔ እኔ ባለኝ መረጃ፣ ተሳስቼ ከሆነ እንግዲህ ታረማለሁ። ከዛ ውጭ ሌሎችም እንደዚህ አይነት ነገር ነው ያለው። ከምሪ ወዳጀ ወይም ደግሞ ከሰሜን ከምስራቅ አማራ ፋኖ ትምህርት መውሰድ ያስፈልጋል። ሽምግልና ልትሸማገልና ልትስማማ የምትችለው ከአባት ገዳይ ጋር ነው፣ ከእናት ገዳይ ጋር ነው፣ ከእህት ከወንድሞች ገዳይ ጋር ነው። ሀገርህን ርስትህን ኢትዮጵያ የምትባለዋን ምድር እንዳልነበረች ለማድረግ ለባዕድ አሳልፎ ለመስጠት ታሪኳን፣ ባህሏን፣ ወጓን፣ ቅርሷን፣ ሃይማኖቷን ለሚመዘብር ጥቁር ፋሽስት ከሱ ጋር ነው ሽምግልና የምትቀመጥ? የአማራ ፋን ነው ይገልጻሃል ወይ? ያንተ ስነ ልቦና ይሄ ነው ወይ? በዚህ 5 አመታት የተፈጸሙ ግፎች ለዓለም ጆሮ አዲስ የሆኑ ሰብአዊ ፍጡር ያደርጋቸዋል ተብሎ የማይታሰቡ የጭካኔ ጥጎች ሁሉ ተፈጽመዋል። በአማራ ላይ ያልተፈጸመ በደል የለም። ትግል ይዞ ሽምግልና እርፍ ይዞ ወደኋላ እንደመጓዝ ነው። ይሄን አይታሰብም። ትምህርት መውሰድ መቻል አለብን። እንታገል፣ መስዋዕትነት ግድ ነው። ያለ መስዋዕትነት ድል አይገኝም። የታሰሩ ወንድሞቻችን አሉ፣ አሁን ድምጽ የተነፈጋቸው እኛ ራስ ማናውቃቸው በርካቶች ድምጽ ስላሉን ቢሞት ማናውቅም ድምጽ ስላሉን ናቸው። ታፍነዋል፣ በርካታ በርካታ ፋኖ በርካታ ህዝብ ኃይል የታፈነ ይነዚህ የታፈኑ ህዝብ ኃይሎች በርካቶች አይታወቁም ማለት ድምጽ የሚሆናቸው የለም። ምክንያቱም ለሀገር የብሎ ይወጣን ህዝብ ኃይል በተናጠል በተደራጀ አግባብ ዘጋንታ በቲም እየመራ ካላስቆ በስተቀር የታፈነው ምን ያህል እንደሆነ ለማወቅና ያረፈው የተሰወው ወይም ደግሞ አሁን ምንሽግ ላይ ያለውን ለይቶ ለማወቅ አዳጋች ነው። ይሄ ያደረጃጀታችን ክፍተት ስለነበረበት ነው። ይሄን አደረጃጀት ከዚህ በኋላ ማስተካከል ይገባል። ፋኖ ይሄን መውሰድ አለበት። አጋውጭ እነዚህ ይታሰሩ ይኑሩ ይሞቱ የማይታወቁ በርካታ ንጹሃን አሉ። ለነሱ መብት መታገል ማስፈታት በርካታ ህዝባዊ ኃይሎች አሉ የታፈኑበትን አካባቢ ከታወቀ ወሮ ያን አካባቢ በቁጥጥር ስር አድርጎ እነዚህ ንጹሃን ታራሚዎች ተብሎ የገቡትን አስወጥቶ እንዲዋጉና ለሀገራችን እንዲዋደቁ ማድረግ ቀዳሚ ተግባራችን ሊሆን ይገባል። ካልሆነ ይኑሩ ይሞቱ እንኳን የማይታወቁበት አግባብ ነው ያለው። ኦነግ ህዝብ የተፈጸፈ የእናቱን ጡት የሚነክስ በሰው ደም የሰከረ ደም ካላፈሰሰ እንደ ጋኔል ሲጮህ የሚውል ይታይ የሚዳሰስ አጋንንት ዛሬ በውልንጭቴ በዛ አካባቢ ያሉትን የማረሚያ ቤቶች በመውረር በርካታ ታራሚዎችን አስወጥቶ የዓላማው ማስፈጸሚያ ካደረገ አንተ ለሀገሬ ለኢትዮጵያ ዋደቃለሁ ብለህ በንጹህ ያለምንም ክፋት ያለምንም እንከን ያለምንም ፀረዝባዊ ጉዞ እየተንቀሳቀስክ ያለ ፋኖ ማረሚያ ቤቱን ሰብረህ ንጹሃንን አውጥተህ እንዲታገሉ ብታደርግ ምንድነው አዲያቱ? በርካቶች መስዋዕትነትን በመፍራት ወይም ደግሞ ሌሎቹ ታግለው ነጻነትን ያስገኙልኛል ብለው ጆሮ ዳባ ለበስ ብለው የዞን ጆሮ ይስጠኝ ብለው የተኛሉ ቢቀሰቅሷቸው እንኳን የማይሰሙ ውርዶች ናቸው። እነዚህ መቀስቀስ አለባቸው መንቃት አለባቸው። ስህተት ነው፣ እንደዛ መሆንም የለበትም። ሁሉም በየቻለው አቅም ትግሉን ይቀላቀል። ሽምግልና በሚል መንገድ የማስተላለያ መስመር መሆኑን አውቀን እንረዳ። ድጋሚ በሽምግልና ወጥመድ ውስጥ እንዳንገባ እንጠንቀቅ። ይህም ከዚህ በፊት የነበሩት ትምህርት ሊሆኑ ይገባል። የትኛውንም ካድሬ ወይም ደግሞ የካድሬውን አላማ አስፈጽማለሁ ብሎ የሚመጣን አካል በሚገባው ቋንቋ ማናገር ያስፈልጋል። ውስጣችንን እንመርምር። አሳልፎ የሚሰጥ አካልም ካለ አስተማሪ በሆነ መንገድ እርምጃ መውሰድ ያስፈልጋል የሚለውን ለማስተላለፍ ፈልጋለሁ።
ገበሬውም ደግሞ እርሻ ለማድረግ ማዳበሪያ ማግኘት አለበት። ማዳበሪያው ደግሞ ከዚህ ቀደም በፊት እንኳን አሁን ችግር ተፈጥሮና ጦርነት ባለበት ይቅርና በፊትም ወደ አማራው አካባቢ የሚላከው ማዳበሪያ በብዙ እጥፍ ከሌሎች አካባቢዎች የበለጠ ዋጋ ይሸጥ እንደነበር እናቃለን። አሁን በአካባቢው ያለው ገበሬ በምን አይነት ሁኔታ ላይ ይገኛል? በኢኮኖሚ ሁኔታ። በሁለተኛ ደግሞ ዘዋውረህ እንዳያቸው ለምሳሌ በጎንደር፣ በሸዋ፣ በወሎና በጎጃም አካባቢ የሌላ አካባቢ ሰዎች የሌላ ብሔር ሰዎች ተብሎ በተለይ በንግዱ አካባቢ እንዳይሳተፉ ወይም ደግሞ በሚኖሩበት አካባቢ በእንደዛ አይነት አካባቢ ያለ ልዩነት የሚደረግ ነገር አለ?
እሺ እንግዲህ በዋናነት የኑሮ ውድነት የሚባለው እጅግ አንገብጋቢና ጊዜ ሊሰጠው የማይገባ በርካቶችን ለበሽታ የዳረገ አልፎም ለሞት የዳረጋቸው የኑሮ ውድነቱ ነው። በዋናነት ኮቴ የለሹ አቅሉን የሳተ መነሻና መድረሻ አቅል የሌለው በውርድምብር ጉዞ የሚንቀሳቀሰው ብልጽግና ተብዬው አገዛዙ የአማራ ህዝብ በዋናነት ሊዳከምለት የሚችልበት መንገድ አንዱ ሲራብና ሲጠማ መሆኑን አምኗል። ስለዚህ ይህንን ህዝብ ታግሎም ካላሸነፈ ሰብስቦ የሚያሳምንበትም አጀንዳ ካጣ ኢትዮጵያ የሚለው ባዷፉም ከተቀየረ የመጨረሻ አማራጭ ሊሆን የሚችል ህዝቡን በማስራብ ትግል ከማድረግ ይልቅ ራቡን ጥሙን ልጆቹን የሚያሳድግበት የሚመጠውትበት ራሱንም ለመኖር እለቱን ለጉርሹ እንዲያስብ በዚያ አጀንዳ ብቻ እንዲጠመድ ለማድረግ ትልቅ ስራ እየሰራ ያለበት ሁኔታ ነው ያለው። የአማራ ዋናውና ትልቁ ምርቱ ጤፍ፣ ስንዴ፣ በቆሎ አትራባቂ ላይ ይቀጥላል። በርካታ ነገሮችን ያመርታል። በዋናነት ግን ጤፍ፣ ስንዴና በቆሎ በሁሉም ቦታዎች ይመረታሉ። አማራ ቦታ ላይ እየተመረቱ አማራ ያመረተውን እየበላ ከሌላ የማይፈልግ ስለሆነ ይህንን የራሱን ምግብ ራሱን ችሎ መተዳደርና መኖር ከቻለ ትግሉንም አብሮ እያጠጣፈ ያስኬደ ስለነበረ የአማራን እህል እንዴት አድርገን ነው አውጥተን ህዝቡን ለራብ መዳረግ ምንችል በሚል ረጅም ጊዜ ወሰደ የወዴድ ስልት። በበርካታ ተሳቢ መኪኖች በውድ ብር ወደ አዲስ አበባ እንዲጫኑ ተደርጓል። ለረጅም ጊዜ አዲስ አበባ ተጭነው አዲስ አበባ ህዝብ አይደለም ይበላቸው። አዲስ አበባ ይጫኑና ወደ ተለያዩ የኦሮሞ አካባቢዎች ይጓጓዛሉ። እነዚህ ህሎች ከተጓጓዙ በኋላ የአማራ መካዝን እየደረቀ እየነጠፈ እየቀነሰ ነው የሚሄደው። ይህንን ያወቀው የአማራ ህዝብ እህላችንን አንጭንም፣ ጤፋችንን፣ በቆሏችንን፣ ስንዴያችንን አንሰጥም ብሎ አምጾ የያዘበት ወቅትም ነበረ። የህዝብ እህላችንን አንጭንም ሲል ኦህዴድ አሁንም ስልቱን ቀይሮ የአዲስ አበባን ህዝብ አንመግብም፣ እኛ ለአዲስ አበባ ህዝብ አይመለከተንም ብሎ የአማራ ህዝብ እህሉን ከዝኖ ይዞልሃል የሚል መረጃ ሲያሰራጭ ነበር። ይህ ዋና አላማው የአማራን ህዝብና የአዲስ አበባን ህዝብ ማጣላት ነበር። አላማው የአዲስ አበባ ህዝብ የአማራ ህዝብ እህሉን ለምንድን ነው የማይልክ? እኛ ገዝተን አንበላም ወይ? እነሱ እየጠገቡ እንዴት እንራባለን? የሚል ትልቅ የተወሰነ ያመጽ ንቅናቄም እያደረጉ የነበረበት ሰዓት ነበረ። በዚያ ሰዓት ግን የአዲስ አበባ ህዝብ እየተራበ የኦሮሞ ተወላጅ ቋንቋውና መታወቂያው እየታየ ጤፍ ሲከፋፈል የነበረበት ሰዓት ነበር። ከዛ በመቀጠል ጤፉም እህሉም ተጓጓዘ። አንድም ደግሞ ብልጽግና የሚባለው የጭቁኑ ወይም ደግሞ የጽንፈኞች ስብስብ ወደ አማራ ማዳበሪያ በገፍ እንዳይገባ አድርጎ ስለነበረ ባሳለፍነው የምርት ዘመን አማራ በደንብ ያመረተ ያላ በደንብ ማላመረተም ነበረ። ያለውም እየተዋገደ ሄደ። ከዛ የኑሮ ውድነቱ እየጨመረ ሄደ። ዘይት ቡሬ ምዕራብ ጎጃም ነው የሚመረተው። በጣም ትልቅ የዘይት ምርት አለ። ሲቤላ የሚመረተው ቡሬ ነው። የሚከፋፈል ወለጋ እንትን በአዳማ ነው፣ አምቦ ነው የሚከፋፈለው። ጎጃም አመርተዋል እንደ ጫነ ምንም ሳይነካካ አዳማ ወይም ደግሞ ጅማ አካባቢ ይከፋፈላል፣ አዲስ አበባ አካባቢ ይከፋፈላል። አዲስ አበባ የተከፋፈለው ነው የአማራ ህብረት ስራ ማህበር ተቀራምቶ አምጥቶ ለአማራ የሚያከፋፍለው። የሚመረት ግን ጎጃም ውስጥ ነው። ግብአቱን የሚያገኝ ከጎጃም ገበሬ ነው። ሌሎችም እንደዛው ናቸው። በርካታ ቦታዎችም በጎንደር የሚመረት የተለያዩ ነገሮች አሉና ስለ እንደዛ ካላደረጋችሁ ፍቃድና አንሰጣችሁም ወይም ደግሞ ወደ ውጭም ማስገባት በቃ በርካታ እነዚህ ባላንሶችን በዚያ ልክ ዘዋቸዋልና በዚህ መንገድ ስለሆነ ጤፉም ስንዴውም በዚህ ልክ ስለሄደ ህዝቡ አሁን ትልቅ ራብ ስጋት ውስጥ ነው ያለ። ሁሉም ነገር ተወዷል። በትንሹ የዘይት የዕለት አቅርቦቱ የክክ ምንድነው የአተር ባቄላ እነዚህ ጤፍ የሚባሉት አሁን የአማራ አርሶ አደር ሀገሬ ላይ ነኝ ወይ የሚለው እያጠራጠረው መጥቷል። እጅግ በጣም ኑሮ ውድነት ውስጥ ገብቷል። ህብረተሰቡ እየተማረረ ነው ያለው። አሁን ይህንን አገዛዙ የፈለገ ህብረተሰቡ ርቦት ትግሉን እንዲያቆም ነበረ። ህብረተሰቡ ግን ለበጎ ሊጠቀምበት እንደሚገባ አሁንም እድል በጇለች። ያስራበው እንዳይጠግብ ያደረገው እጁን አጣጥፎ እንዲቀመጥ ያደረገው የኦሮሞማ የወዴድ ጠባብ አገዛዝ መሆኑን መጀመሪያ ማረጋገጥ፣ የወዴድ ጠባብ አገዛዝ እንዳሰራበው ካወቀ በኋላ ጥላቱን መለየት። ጥላቱ ማን ነው? የወዴድ አገዛዝ ብልጽግና ተብዬ ነው። ስለዚህ የብልጽግና የሚያስርበው የሚጨቁነው በርካታ መከራ ድሮስ የሚያመጣበት እሱ ከሆነ ብልጽግናን ወክለው የሚመጡ ከቀበሌ እስከ ጠቅላላ እስከ ላይኛው ድረስ ያሉ የብልጽግና ተወካይ ካድሮችን እንዳይመጡበት ከመድረገጽ ማስፋት ብቻኛ ማራጭ ነው። ከዛ የሚሆነውን የራሱን መሪ መፍጠር ይችላል ማለት ነው። ካልሆነ ዛሬም በራብ እንደቀጣ ነገም ሌላ በርካታ ችግሮች ይመጣሉ። አሁን ስጋት አለ። ህብረተሰባውን ትልቅ ስጋት ውስጥ ነው ያለው። ትልቁ ስጋቱ የማዳበሪያ አቅርቦት አናገኝም ነው። ማዳበሪያ የአፈር ማዳበሪያ የሚባለው እስካልገባ ድረስ እህል ማምረት አይቻልም። ይህ የአፈር ማዳበሪያ ደግሞ ከአዲስ አበባ ተጭኖ ወደ አማራ መግባት አይችልም። ምክንያቱም ሰላሌ ላይ፣ ጓሲዮን ላይ፣ ፍቼ ላይ፣ ሱሉልታ ላይ በርካታ ጠባብ የወዴድ ኃይሎች አሉ የተቀመጡ። ምክንያቱም ኦዴድ ኦነግ ሁለት ቦታ ላይ ነው ያለው፣ ጫካማ አለ፣ 4 ኪሎም አለ። 4 ኪሎ እና ጫካ ያለው ኦዴድ ልዩነቱ ተለያየ ቦታ መቀመጡ ብቻ ነው፣ አላማው አንድ ነው። 4 ኪሎ ያለው ኦነግ እና ጫካ ያለው ኦነግ ተናቦ ነው ስራውን የሚሰራ። ጫካ ያለው 4 ኪሎ ያለው ኦነግ ማዳበሪያ ለአማራ ልክ ያለው ይላል። ከላከ በኋላ መንገድ ላይ ሲደርስ ጫካ ላለው ኦነግ ደውሎ እንዲህ አይነት ማዳበሪያ ልከናል፣ ይህንን የአፈር ማዳበሪያ ቶሎ ብላችሁ አግቱትና ከዝኑት ለአማራ እጅ ሳይደርስ ብሎ ትዕዛዝ ይሰጣል። ከሰጠ በኋላ እነሱም የተፈለገውን ነገር ያደርጋሉ። ሲያደርጉ የነበረው አምና አያሳለፍነው ዓመት ላይ እንደዚህ ነበር ሲያደርጉ የነበረ። ከዛ ሲጠየቁ እኛ እኮ ልከናል፣ መንገድ ላይ በሽብርተኝነት የተፈረጀው ኦነግ ጠልፎ ወሰደባቸው የሚል ዓመት ነው ይሰጣሉ። በዛ ላይ ይታለፋል ማለት ቀጣይ የሚሆነውን ስጋቱ የአማራ ገበሬ የአፈር ማዳበሪያ እንደማያገኝ ግልጽ ነው። በእርግጠኝነት አያገኝም። የታቀደ 1.8 ሚሊዮን ኩንታል ነው። ከዚህ ውስጥ እቅዳችሁን አንሰጣችሁም፣ እቅዳችሁ ስህተት ነው። ድሮ ገናችሁ ወይም ደግሞ ኢትዮጵያ እንደፈለገ ስታደርጉ የነበረበት ዘመን እንዳይመስላችሁ፣ አሁን ዘመኑ የእኛ ነው የሚሉ ድልብ ካድሬዎች ቀንሱ እቅዳችሁን አሉ። ከ1.8 ሚሊዮን ወደ 900 ሺህ ተቀነሰ። ከ900 ሺህ ውስጥ 300 ሺህ ብቻ አማራ ምድር ላይ ዛሬ የአፈር ማዳበሪያ መጣለች። ይህችም የመጣችበት ምክንያት በርካታ ብር ፈላጊ ነጋዴዎች ስላሉ በዛ መንገድ የመጣች ናት። አንድም የህብረተሰቡን አይን ለመመለስ ወይም ደግሞ አላችሁ ለማለት ነው እንጂ ለህብረተሰቡ ለሩቡ ህብረተሰብ አትበቃም ይች ማዳበሪያ፣ ምንም አትሆነውም። ወቅቱ ግን የዘር ወቅት ነው። በዚህ ልክ በርካታ ስጋት ውስጥ ያለንበት ሁኔታ ነው ያለው። ህብረተሰቡ የናውቆ ተረድቶ ጥላቱን ለይቶ ሊታገለ ይገባል። እስካልታገለ ድረስ ጥላት ሊለቀው አይችልም። ሌላ ከሌላ አካባቢ የመጡ አማራ አካባቢ የሚኖሩ የሌላ ቋንቋ ተናጋሪዎች ወይም ደግሞ የኦሮሞኛ ወይም የሌላ ቋንቋ ተናጋሪዎች አሉ? አዎ አሉ። አማራ አቃፊ ነው። አማራ የሰውነቱን ልክ ነው የሚለካው እንጂ ማንነቱንና ቋንቋውን አይለካም። ይህ እንኳን ፍጡር የሚባለው ሰው ምድሩ የሚመሰክረው ሀቅ ነው። ይህ ማለት በርካታ ትግሬዎች፣ ኦሮሞዎች፣ ሶማሌ አካባቢ ያሉ፣ አፋሮች፣ ጋምቤላ ያሉ፣ ሀረሪዎች፣ በርካቶች አሉ። የትኛውን ቦታ ተሰግስገው ነው ያሉት? አማርኛ መናገር ይችላሉ። እንደ ማንኛውም ሰው መሬት አላቸው። በመዘጋጃ ቤታቸውን ሰርተው ነው የሚኖሩ። ቤት መስሪያ የሌላቸው ደግሞ አካባቢውን ተላምደው ለምነው ማደር ይችላሉ፣ ወይም ደግሞ አርሰው በልተው ማደር ይችላሉ። እንደ ማንኛውም እንደ አዝማሪ ሆኖ መኖር ይችላሉ። አማራ ምድር ላይ የትኛውም ቦታ የትኛውም ቋንቋ ተናጋሪ እንደፈለገ መኖር ይችላል። ለዚህ ምሳሌ የሚሆን በርካታ ቦታዎች አሉ። በርካታ ቦታዎች ጎንደር አካባቢ በተለይ ወሎ ነፃ ነው። ነፃ የትኛውም ህዝብ መኖሪያ ሀገር ወሎ ነው። ጎጃም ነፃ ነው። አፈር ወርቅ ነው፣ ማዕድን ነው፣ ይፈለጋል። የትኛውም ሰው ይመጣል፣ ይሰጠዋል፣ የመኖር መብት አለው። ለዛ ነው ትንሿ ኢትዮጵያ የምትባል አማራ። እሱም አይጠብም፣ እሱም የትኛውም ቦታ ሄዶ መስፈር መኖር ይችላል። ሌሎችንም እንደራሱ ነው የሚያየው። አማራ ሆኖ በቀል አማራ ተፈጥሯዊ ህግ አይምሮው ውስጥ አለ። ለምሳሌ አማራ እጅ የሰጠን ወታደር አይገልም፣ ህግ ነው። ሴት አይገልም፣ ህግ ነው። ሴት አይደፍርም፣ ህግ ነው። ወታደር ሆኖ ወጥቶ አይሰርቅም፣ ህግ ነው። ይሄ መከላከያ የእናት ሀገር ጥሪ ነው የሚለው መከላከያ ብሎ እንደውም አይጠራው። አማራ ሀገር የማዳን ጉዞውን የእናት ሀገር ጥሪ ነው የሚለው። እናት ሀገር ጥሪ ነው። ይህ እናት ሀገር ጥሪ ቀረ ማለት አንተ ፍጡር አይደለም ማለት ነው ብሎ ነው የሚያስበው። ህብረት ህዝብ እኩል ነው ብሎ ነው የሚያስብ። ታዲያ ስለዚህ የተፈጠረ የተኛው ህብረተሰብ እኩል ነው ብሎ ያስባል? አጣፊ ነው። የተኛውም ህብረተሰብ በነጻነት ይኖር ያለበት ሁኔታ ነው ያለው። ለዚህ ምስክር የሚሆኑ በርካታ ቦታዎች አሉ። የተሻለ ኢኮኖሚ የሚያንቀሳቅሱ የተሻለ ገንዘብ ብርም ያላቸው ህዝብም ያግዙ አማራኛን ቋንቋ ሁለተኛ ቋንቋቸው አድርገው የሚናገሩ ሲነገሩ ራሱ የኦሮሚያ ቋንቋ ተናጋሪ የትግረኛ ቋንቋ ተናጋሪ ተብሎ አይደለም የሚጠሩት። ኦሮሚያን ቋንቋ አማራኛን ቋንቋ እንደ ሁለተኛ ቋንቋ መስጠቀሙ ነው የሚባሉ እንዳይሸማቀቁ ተብለው እንጂ ኦሮሞ ትግሬ ምናምን ብሎ በብሔር ወያኔ ባወጣቸው ስም ራሱ አይጠሩምና በዚህ ልክ አማራ የትኛውንም ህብረተሰብ በሰውነቱ በማንነቱ ሳይሆን በሰውነቱ አክብሮ የሚኖር ነው። ለዚህም በርካታ ምስክሮች አሉ። አማራ ተሎ ድል እንዳያረግ እንዳይጨክን ህዝብን እንደ ጠላትን ጨፍጭፎ ሀገር ነጻ እንዳይዋጣ አስሮ የያዘው ፈሪሃ እግዚአብሔር እግዚአብሔርን የመፍራት ፈጣሪውን የመፍራት ወይም ደግሞ አቅፎ የመያዝ ትልቁን የጭካኔ ጥግ ያለማሳየት በዲፕሎማሲ መንገድ ወይም ደግሞ በሚገባው መንገድ ተነጋግሮ ችግርን የመፍታትን መንገድም ስለሚከተል እሱም አንዱ ድክመቱም ስለሆነ ይሄ የትኛውም ሰው የሚመሰክረው አግባብ ነው ያለ። ተንቀሳቀሽ እያንዳንዱ ቦታ ይቻላል። በርካታ ፋርማሲዎች፣ ጀናታብ እንትን ክሊኒኮች፣ እነዚህ ጥቃቅንና አነስተኛ ቦታ ላይ በእንጨት ስራ በማምረት በፊኖዲኬት በተለያዩ አነስት በመካከለኛ ኢንተርፕራይዞች ተደራጅተው የሚሰሩ አሉ። እንደውም ከናካቴ ወረዳ የሚመሩ ሁሉ አሉ። ወረዳ የሚመሩ አሉ። በቀጣይ እናጣቸዋለን። የምናጣቸው በበጎ ነገር አይተን ነው። ህዝቡ ግን አጥፎ ነው የያዛቸው። ምክንያቱም ከበጎነት ይማራሉ ብሎ ስለሚያስብ ነው። እና እንደ ጥቅል ያማራ ህዝብ አቃፊ ነው። ነገር ግን አቃፊ ሲሆንም ምንድነው የተለየ ተልእኮ ይዘው የሚመጡ ለደህንነት የተሰማሩ ቅጥረኛ አካላት እንዳሉ ሊያውቅ ይገባል። እነዚህ መርምሮ አውቆ ትምህርት በሚሆን መንገድ እርምጃ ወስዶ ሊያስተካክላቸው እንደሚገባ ግን እግረ መንገዱን መልእክት ማስተላለፍ እፈልጋለሁ።
ለዛሬ ለሰጠኸኝ አስተያየቶች በጣም አመሰግናለሁ። ወደፊትም በሌሎች አካባቢዎች ያሉትን ሁኔታዎችን እንቃኛለን።